ትንሣኤ ግዕዝ በዚህ ሬዲዮ መርሃ ግብር ለሀገራችን ኢትዮጵያ ብሎም ለመላው ዓለም በሥነ ጽሑፍ፣ በዜማ፣ በቅኔ፣ በፍልስፍናና በኪነ ሕንጻ ረገድ ከፍተኛ አስተዋጽኦ ስላደረገውና የማንነታችን መገለጫና የእኛነታችን መኩሪያ ስለሆነው ልሳነ አበው ግዕዝ የምንማርበት መርሃ ግብር ነው። ትንሣኤ ግዕዝ
ትንት አንተ ወትገብ ውስተ ጥንት ሀበሃለው ብዙሃት ልሳናት።
እንደምን ሰነበታችሁ አድማጮቻችን? ባለፈው ዝግጅታችን ግዕዝን ወደ ኢትዮጵያ መጥቶ ያጠኑ የሃይማኖት አባቶችን አይተን ነበር። በዘርፉ በዘመናዊ ስልት ምርምርና ጥናት ያደረጉ ሰዎችንም አንስተን ነበር። እናም በዚህ ጉዳይ ላይ ተጨማሪ ማብራሪያ ይሰጡን ዘንድ በአዲስ አበባ ዩኒቨርሲቲ የፊሊዮሎጂ መምህር ደሴ ቀለብ እንደ ሳምንት ሁሉ ዛሬም አብሮኛሉ። የእነዚህ ምሁራን አስተዋጽኦ የነበረውን ድርሻ ይገልጹልናል።
ወደ እነዚህ ዘመናዊ ምሁራን ስንመጣ አሁንም ከውጮቹ የምንጠቅሳቸው ተሳቱ ቅዱሳንም ይህን ስራ ሰርተዋል። በአምስተኛው ክፍለ ዘመን የመጡ ናቸው። ተሳቱ ቅዱሳን እንግዲህ ገዳማትን በማስፋፋት መጽሐፍትን በመተርጎም የምንኩስናን ህይወት በማስፋፋት የሚታወቁ ናቸው። እነዚህ አባቶች ለምሳሌ ከጻፋቸው መጽሐፍት አንዱ በየገዳማቸው ከተገኙላቸው የአባ ገሪማው ነው። አባ ገሪማ ቅዱስ ያሬድ በድጎ ሁሉ የሚጠቅሳቸው በመደራ አድዋ 5 ኪሎ ሜትር ርቀት የሚገኝ ነው። እስካሁን ድረስ ያለ መጽሐፍ ነው። እንግዲህ ይሄ ከተሳቱ ቅዱሳን ስራ አንዱ ነው ማለት ስራ አንዱ ስራዎች አንዱ ነው ማለት ነው። ይህ መጽሐፍ በዚያ ዘመን እንደተጻፈ ይገኛል እና ይህ መረጃው በጣም እጅግ ጥንታዊ የሆነ የኢትዮጵያን ስልጣኔ ሁሉ የሚያሳይ የፊደሉን ታሪክ የስነ ጽሁፉን ታሪክ ለአንድምታ ሁሉ ፋይዳ ያለው መጽሐፍ ነው። በአንድምታ ትምህርት ለምሳሌ በከንቱ ዘነሳይክሙ በከንቱ ሀቡ ጸጋ ዘነሳይክሙ ጸጋ ሀቡ ይላል። አንድም ብሎ የሚናገረው ከዚያ ታገኝበታል እዚያ መጽሐፍ ላይ እና ይህ እንግዲህ ቋንቋን ምን ያህል ማስፋፋት እንደቻሉ ና መግባቢያ ቋንቋ ነበር በወቅቱ ግዕዝ መግባቢያ ቋንቋ ስለነበረ ያንን እንዲደረጅ በሃይማኖታዊ ትምህርት በአጠቃላይ በቤተክርስቲያኒቱ ትምህርት እንዲስፋፋ በማድረግ ተሳቱ ቅዱሳን ትልቅ ሚና እንደነበራቸው ነው። በኋላም እነ ካለ ሰላማ በመካከለኛው ዘመን ማለት ነው በ14ኛው ክፍለ ዘመን መተርጉም ሰላማ ተብሎ ይታወቃሉ። የእሳቸውም ወንጌል አለ እስካሁን ድረስ ይገርማቸዋል። የእሳቸውም የአባ ገሪማው እንደተገኘ ሁሉ የእሳቸውም የመተርጉም ሰላማ ወንጌል አለ። በእሳቸው እየተተረጎመ ነው። እንግዲህ ከአረበኛ ከሌሎች ቋንቋዎች የተተረጎሙ የእሳቸው ስራዎች አሉ። በጣም ብዙ ስራዎች እንዳሉ ነው። በዚያ ዘመን በተለይ የስነ ጽሁፍ ትልቅ የወርቃማ ዘመን ስለሚባል ብዙ የስነ ጽሁፍ ስራ የተስፋፋበት ነበረ። ጨጌ ዕንባቆም የመናዊ ናቸው። እሳቸውም ደግሞ እንደምታውቁት ከእስልምና ወደ ክርስትና የተመለሱ እና መጽሐፍትን ከአረብኛ የተረጎሙ ከመጽሐፍቶቻቸው እሳቸው መጽሐፍት መካከል ለምሳሌ አንቀጸ አሚን መጥቀስ እንችላለን። ደብረ ሊባኖስ የነበሩ ናቸው። እንግዲህ በሰሜንም በመሀል ሀገርም ሆነው እነዚህ የውጭ ምሁራን ያስፋፉ እንደነበረ ግዕዝን ያስፋፉ እንደነበረ እናያለን። እንዲህን በአጭሩ ለመጥቀስ ያህል ነው እንጂ በጣም ብዙና ብዙ ስራ የሰሩ ምሁራን እንዳሉ ነው የምንናገረው። ምክንያቱም የውጭንም ቋንቋ የሀገርን ቋንቋ በማወቅ በማነጻጸር ብዙ ስራ የሰሩ ናቸው። ኢትዮጵያውያንም ሌላ ጊዜ የሚታይ ቢሆንም የውጭን ቋንቋ በማወቅ ዕብራይስጥን በማወቅ የሰሩ አባቶች አሉና አብረው እየተገናኙ ነበረ ነው። ወደዚህ ወደ ዘመናዊ ትምህርት ዘመን ስንመጣ በተለይ አውሮፓ ከ15ኛው እና 16ኛው ክፍለ ዘመን በኋላ ምን ተሰራ የሚለውን በውጮቹ ምሁራን ስንመለከት ወቅቱ አውሮፓ የነበረውን ወቅት ነው የመሰለው። አውሮፓ የነበረው ወቅት ያኔ ሬኔሳንስ የሚባለው ዘመን ነበር። የእነሱ ትልቅ የስነ ጽሁፍ የጥንቱን የመፈለግ ባህል ነበራቸው። የዛሬ 500 ዓመት እና 600 ዓመት ገደማ ማለት ነው። እና ያኔ የጥንት ጽሁፎች ጥናት የተመሰረተበት ነበር አውሮፓ፣ ፊሎሎጂ የምንለው ማለት ነው። እና ያኔ የጥንቱ ሲፈልጉ የጥንቱን ባህል እውቀት ሲፈልጉ ልክ እነ ኮሎምበስ ሌሎች ሀገራት እንደሚያስሱት ሁሉ እነሱም የጥንቱ ስነ ጽሁፍ ማሰስ ጀመሩ ከሀገራት ጋር ማለት ነው። እና ያን ሲያሰሱ ካገኟቸው አንዱ እሴት ምንድን ነበር? ግዕዝ ቋንቋ ነበረ፣ የግዕዝ እሴት ነበረ ማለት ነው። እና እነዚህ ምሁራን ግዕዝን ተማሩ። የሚገርመው ግን መጀመሪያ ላይ እነዚህ ምሁራን ኢትዮጵያ ውስጥ መጡ አይደለም ግዕዝን የተማሩት። አሁን ስለ ግዕዝ የት መጣ፣ ይሄ ቋንቋ የማን ነው፣ ማን ነበር የሚናገረው የሚለውን ለማጥናት የጀመሩት ከ13ኛው ክፍለ ዘመን ጀምሮ ነው። ከዚያ በፊት የነበሩት እነ ተሳቱ ቅዱሳን አላጠኑ ማለት አይደለም። በዋናነት ግን እንደ ጥናት መስክ እንደ ጥናት በመለየት ይህ ቋንቋ የማን ነው የሚለውን በጥናት እንዳልኳችሁ የዚያ ሬኔሳንስ ዘመን የመጣ ስለሆነ በአውሮፓ ማለት ነው እንደ ጥናት የጀመሩበት ከ19ኛው ክፍለ ዘመን ጀምሮ ነው። ስለዚህ እነዚህ አውሮፓውያን መጀመሪያ ግዕዝን ከማስፋፋታቸው በፊት በግዕዝ መጻፍ ጥናት ከመደረጋቸው በፊት ምን ሰሩ የሚለውን ከማየታችን በፊት ግዕዝን እንዴት ተማሩ ነው። ግዕዝን የተማሩት እነዚህ ሰዎች ከኢትዮጵያ ሊቃውንት ነው። ከኢትዮጵያ ሊቃውንት ነው እንዴት ተማሩ ስንል ለምሳሌ አባ ተስፋጽዮን፣ አባ ቶማስ፣ አባ ጎርጎርዮስ የሚባሉ ሰዎች ኢትዮጵያን መነኮሳት ኢየሩሳሌም ነበሩ። ኢትዮጵያን ወደ ኢየሩሳሌም የመሄድ ጥንት ዘመን ጀምሮ ያለ ህይወታቸው አድርገው ያዙት ነው። ለምሳሌ አጼ ገብረ መስቀል ልጅ አባ ሙሴ ኢየሩሳሌም ነበሩ። እንዲሁም ሌሎችም ቢሆኑ እንዲሁም አጼ ካሌብ ሁሉ ሲመኑን ኢየሩሳሌም የላኩ ዘውዳቸው እናውቃለን። ከዚያ በፊትም ይህ ግንኙነት አለ ከንግስተ አዜብ ሁሉ ጀምሮ። ስለዚህ ኢየሩሳሌም የነበሩት መነኮሳት ወደ ጣሊያን ሀገር ሄዱ ነበረ። ጀርመናዊው ኢዮብ ሉዶልፍ ከሱ በፊት ጣሊያናውያን ናቸው ግዕዝን የተማሩት። ለምሳሌ ያህል ብንጠቅስ እንግዲህ ከመጀመሪያ ከተማሩት ለምሳሌ ፑተን ወይም ፑትከን ይሉታል። ይህ ሰው አባ ቶማስን ያገኛቸዋል እዚያው ጣሊያን አካባቢ ማለት ነው። ሲያገኝ ይህ ቋንቋ የምን ቋንቋ ነው የሚናገሩት ቋንቋ የምን ቋንቋ ነው የሚል ጥያቄ ጠየቀ በራሱ። ያ ቋንቋ የከለዳውያን ቋንቋ መሰለው፣ የአብርሃም ቋንቋ ነው የሚል ድምዳሜ ነበር በውስጥ የነበረው። ስለዚህ ግዕዝን ይማርና ከዳዊት መዝሙር አንዷን ክፍል ብቻ ለመጀመሪያ ጊዜ በ1513 አሳተማት እንደ አውሮፓ አቆጣጠር ጀመሩ ማለት ነው። ከዚያ እንደገና ቪቶሪዮ የሚባለው በ1550ዎቹ ውስጥ ከአባ ተስፋጽዮን ግዕዝን ይማራል። አሁን ከጣሊያን ደግሞ እንደገና ከቫቲካን ወደ ምን እየሄደ ነው ማለት ነው? ግዕዝ አሁን ወደ ጀርመን ወደ ሰሜን አውሮፓ እየሄደ ነው፣ ወደ መሀልና ወደ ሰሜን እየሄደ ነው ማለት ነው። ጀርመናዊው ኢዮብ ሉዶልፍ አባ ጎርጎርዮስን ያገኛል። እሱ ሲያገኛቸው ግዕዝን ከሳቸው ሲሰማ በጣም የተደራጀው እንግዲህ ጀርመን ሀገር ነው። እሱ ያን ቋንቋ ሲሰማ ግዕዝን በደንብ ይማርና ከሳቸው ኢትዮጵያን ሳያውቁ ነው እንግዲህ ሰዎች ከተማረ በኋላ ስራ ሰራ ኢዮብ ሉዶልፍ። ይህ እንግዲህ በ1661 ዓመተ ምህረት ማለት እንደ አውሮፓ አቆጣጠር የመጀመሪያውን የግዕዝ ላቲን መዝገበ ቃላት አዘጋጀ። ከማን በተማረው? ከአባ ጎርጎርዮስ በተማረው። ከዚህ ከተማረ በኋላ አማርኛን ማዘጋጅ ያ ብቻ ሳይሆን ስለ ኢትዮጵያ ታሪክ ጽፏል። ኢዮብ ሉዶልፍ ስለ ኢትዮጵያ ታሪክ ጽፏል። ስለዚህ እያስፋፋ ያለው ግዕዝን የኢትዮጵያን ታሪክ በመጽሐፍ እያስተዋወቀ ነው። እንደገና ደግሞ መዝገበ ቃላት በማዘጋጀት እዚያ ባሻገር ከአባ ጎርጎርዮስ ጋር ደብዳቤ ይለዋወጡ ነበር። በግዕዝ ደብዳቤ ይለዋወጡ ነበር። እንደውም ስለ አክሱም ጽዮን ሁሉ ታሪክ የጻፈው ስለ ጂኦግራፊ ወይም ስለ መልክዓ ምድር የጻፉት መጽሐፍ አለው እና የኢትዮጵያ ጥናት በአውሮፓ በትክክል መስመር ይዞ እንዲጀመር አባ ጎርጎርዮስ እና ኢዮብ ሉዶልፍ በዚህ ይጠቀሳል ሁሉ ጊዜ። በተለይም አሁን ሃምቡርግ ዩኒቨርሲቲ ላለው ለኢትዮጵያ መሰረታዊ ጥናት አባ ጎርጎርዮስ እና ኢዮብ ሉዶልፍ ይዘከሩበታል ማለት ነው። እዚህ የኢትዮጵያ ጥናትና ምርምር ተቋም ስትመጡ የሁለቱ ፎቶግራፍ ይታያል ብዙ ጊዜ በር አካባቢ ማለት ነው። እንግዲህ የሚታየው ሁለቱም የሚዘከሩበት እና መሰረቶች ኢትዮጵያውያን ናቸው ለማለት ነው። ከዚያ ባሻገር እነ የጆመር ስራ አለ። እንግዲህ ብዙ ጊዜ የኢዮብ ሉዶልፍ ስራ የመጀመሪያ ስራ የሚሉት አሉ። የጆመር ስራ ግን በ1638 በመሆኑ እሱ የቀደመ ስራ በመሆኑ ይህም የመጀመሪያ ነው የሚሉም አሉ። እንግዲህ ይሄ የራስ እይታ ይሆናል። በአጠቃላይ ግን የፑተን ስራ መጽሐፉ ቀዳማዊ ነው ማለት ይቻላል። የቪቶሪዮም አለ እዚያ። ከእነሱ በተጨማሪ ግን እንግዲህ ኢዮብ ሉዶልፍ ስራ ልዩ የሚያደርገው ምንድነው? አረበኛና ዕብራይስጥ መቻሉ፣ እነዚህ የጥንት ቋንቋዎችን ማወቁ አግዞታል። ከዚህ በመቀጠል የሚመጣው ዲልማን ነው። ዲልማንም በጣም በጣም ብዙ ስራ ምሁራን የጠቀመ በተለይ የግዕዝ ተማሪዎችን የጠቀመ አሁን እኛም እንግዲህ እኔም ራሴ አዲስ አበባ ዩኒቨርሲቲ ያው ፊሎሎጂ ነው የማስተምረው እንደምታውቁት ተማሪው በአብዛኛው እኔም ስማር ፊሎሎጂ መረጃ የምናደርገው ያየ ነው የዲልማንን ስራ ነው እና ዲልማን በደንብ የተዘጋጀ መጽሐፍ ያዘጋጀ ነው። የግዕዝ ላቲንን መዝገበ ቃላትን በተለይ በደንብ አድርጎ ያዘጋጀ በ1855 ማለት ነው የዲልማን ስራ እና ብዙ ምሁራን ይጠቅማል። እንግዲህ የዚህ ስራ ግን ችግር የለውም ማለት አንችልም። የሚሰሯቸው ስራዎች እንከን የለውም ማለት አንችልም። አሁን ለምሳሌ ዲልማን የግዕዝን ንዑስ አንቀጽ እንደ ቀዳሚ አንቀጽ አድርጎ አስቀምጦታል። እሱ ለምሳሌ ቀቲል የሚለው ንዑስ አንቀጽ ነው፣ ኢንፊኒቲቭ ነው። እሱ ቀቲል የሚለውን ማነው ቀተለ የሚለውን ገደለ የሚለውን ወይም ቀዳሚ አንቀጹን ፓስቴንሱን ቀተለ የሚለውን ቱኪል ይለዋል፣ ግን የቀዳሚ አንቀጽ ነው። ይሄ እንግዲህ እንዲረዱት ለማድረግ የተጠቀመበት ነው እንጂ ብዙም እንትላ እንድሮ እንችላለን። በአጠቃላይ ግን ስራቸው ድክመት የለውም ማለት አንችልም። ከዚህ ባሻገር ለጀማሪ የግዕዝ ተማሪ ሊረዱ የሚችሉ መጽሐፍት የጻፉ ምሁራን አሉ አውሮፓውያን። ለምሳሌ ፕሪቶሪዮስ፣ ቼር፣ ኮንቲሮሲኒ፣ ሊትማን፣ ሚቶች፣ በተለይ ሚቶች ስለ ግዕዝ ፕሮናንሴሽን የግዕዝ ስርዓተ ንባብ ያዘጋጀ ነው። ወልፍ ሌስሎው የዛሬ 3 ዓመት አካባቢ ይመስላል ያረፈው። እሱም አሜሪካዊም ነው፣ ወደ 100 ዓመቱ ሆኖት ነው ያረፈው። እሱ በጣም ብዙ ስራም ሰርቷል። ትልቅ እንደገና የግዝ እንግሊዝኛ መዝገብቃት ያዘጋጀን ወልፍ ሌስላም ይባላል ማለትና እነዚህ ምሁራን በዚህ ተሳትፎ አድርገዋል። ግዝ በማስፋፋት ሰዋሱን በማዘጋጀት ከሰዋሱ ባሻገር ሌላ ሰርተዋል። መጀመሪያ እንግዲህ የግዝን ቃላትና ሰዋሱ ከተረዱ በኋላ ያደረጉት ምንድነው? የግዝን መጻሕፍት መውሰድ ነው። ከሊቃውንቱ ከተማሩ በኋላ የመጀመሪያው ደረጃ አሊቃውንት መማር፣ ሁለተኛው ምንድነው? መጻሕፍትን መውሰድ። መጻሕፍትን ደግሞ በተለያየ መንገድ መውሰድ ነው። አንድ በዘረፋ፣ በቀሰጣ፣ በግዥ በተለያየ መንገድ። ለምሳሌ ጣሊያን 5 ዓመት በወረረበት ሰዓት ብዙ መጻሕፍት ይደዋል። አጼ ቴዎድሮስ ጊዜ እንግሊዞች መቅደላ ላይ ካደረጉ በኋላ ዋርላ ደላንታ ላይ ብዙ ሆነ ይጫኑ ብዙ መጻሕፍትን ወስደዋል። እነዚህ መጻሕፍት በየጊዜው ነው እስካሁን ድረስ ማለት ነው እየወሰዱ እየተስቀምጣሉ ማለት ነው። እነዚህ ሰዎች በቤተ መጻሕፍታቸው ቤተ መጻሕፍት አዘጋጁ። ቤተ መጻሕፍት አስቀምጠው ምን ሰሩላቸው? ካታሎግ ሰሩላቸው። አላቆሙም ማለት ካታሎግ ከሰሩ በኋላ ካደራጁ በኋላ አንደም ካታሎግ የሰሩት በጣም ብዙ ናቸው። እነሱን ዝርዝር ስለ ግዝ ብቻ አሁን በግዝ ቋንቋ ላይ የተሰራውን ብቻ ብትሉኝ ምን ያህል ነው እኔ ያገጠመኝ ነው ማለት ቢብሊዮግራፊው አንድ አውሮፓዊ ፕሮፌሰር ናቸው የሰጡኝን ያዩት ማለት ነው። በግዝ ቋንቋ ላይ ብቻ ቋንቋ ላይ የመጻሕፍቱ ሌሎችን ስንክሳሩን ገድላቱን ሳይመለከት በግዝ ቋንቋ ላይ ብቻ የተሰሩት ስትመለከቱ ቃል ያጥረናል። አሁን ዝርዝሬ አልጨርሳቸው ቢብሊዮግራፊው ማለት በጣም እጅግ ብዙ በብዙ ገጽ የተገለጸ ነው። እያንዳንዱ በግዝ ቋንቋ ላይ ፈረጅ የሰሩት በቋንቋ ብቻ እና ያንን አሁን ያን ሁሉ ዝርዝርን ማንዘልቀው እንዲሁ ይሄ የቀረበው ለአብነት ብቻ ነው ማለት ነው። እና ካያን ካደራጁ በኋላ መጻሕፍት መውሰድ ካደራጁ በኋላ መጻሕፍትን ከወሰዱ በኋላ ምንድነው ያደረጉት? በእነዚያ መጻሕፍት ጥናት ማድረግ፣ በደንብ እውቀታቸው ማሳደግ። የሕክምና ሊሆን ይችላል፣ የስነ ከዋክብት ሊሆን ይችላል፣ ስለ ዜማ ሊሆን ይችላል፣ ስለ ቅኔ ሊሆን ይችላል፣ ስለ ልዩ ልዩ ፍልስፍና ሊሆን ይችላል። መጻሕፍት በመውሰድ እውቀታቸው ማደራጀት ጀመሩ። ከዚያ በኋላ ኑ እናስተምራችኋል። ሶስተኛ ደረጃ ምንድነው? እናስተምራችሁ፣ ሁለተኛ ዲግሪ እንስጣችሁ፣ ሶስተኛ ዲግሪ እንስጣችሁ፣ ፒኤችዲ እንስጣችሁ የሚል ነገር መጣማት እና ይህን በዚህ ሶስት ነገር ያለፈ ነው። ለምሳሌ በዚህ 80 ዓመት ውስጥ ማለት ስንመለከት ከ200 በላይ ገድላትን አጥንተዋል። በእያንዳንዱ ሙያ ላይ በእያንዳንዱ በገድሉ ወይ በድርሳኑ ላይ ባለሙያ ለመሆን ፈረንጆቹ ጥረት አድርገዋል። ስለዚህ በአንድም በሌላ መንገድም ነው በአንድም በሌላ መንገድም ግዝም ቋንቋ አስተዋውቀውታል። እነሱ ተጠቅመዋል፣ ሀገራቸውን ተጠቅመዋል። የኢትዮጵያን ቢያስተዋውቁም የኢትዮጵያን ጥናት ቢያስተዋውቁም ግን የጥናቱና የእውቀቱ ግን ተጠቃሚ የሆኑት ከኢትዮጵያውያን ይልቅ እነሱም ራሳቸው ናቸው። ለዚያም ነው ግዝን ማስፋፋትና ፋይዳውን በማወቅ ለዚህ ደረጃ እውቅናውም እንዲጎላ ያደረጉትና በተለይም ከጥንት ቋንቋዎች ብቸኛ ቋንቋ እስካሁን ድረስ ብቸኛ ቋንቋ ሆኖ ያን መልኩን ይዞ በመጠበቁ ሁሌም ይገረማሉ። ብሉይና ሐዲስ የተመሰከረበት ቋንቋ ነው። ጥንታዊ ቋንቋ ሆኖ አሁን የክርስቶስን እንደወለ ባህሪነት የሚመሰክር ቋንቋ ጥንታዊ ቋንቋ ብናይ ግዝ ነው። ይህ እንግዲህ ለእነሱ ድንቅ ነው። ይህም ሌላ ምስጢር አለው እና እንደውም አንዳንድ ጊዜ ሁል ጊዜ ይገርማቸዋል። ይቺ ሀገር እኮ የምስጢር ሀገር ናት እያሉ ይናገራሉ። አንዳንድ ፈረንጆች ሲናገሩ እኛም የገጠመን ነው እና እስካሁን ድረስም ግዝን በማስፋፋት የግዝ ወዳጆች ናቸው፣ መፍቀሪያነ ግዝ ናቸው እነዚህ ፈረንጆች ማለት ይችላሉ።
ኢትዮጵያ ሀገሮሙ ለሊቃውንት።
እንግዲህ አድማጮች ለግዝ ቋንቋ እድገት የራሳቸውን አስተዋጽኦ ያደረጉ የውጭ ሀገር ዜጎችን አስመልክቶ ያዘጋጀነው ዝግጅት እስካሁኑ ነበር። በቀጣይ በዚህ ዘርፍ የጎል አስተዋጽኦ ያደረጉ ኢትዮጵያን አባቶችን የምናይበት መርሃ ግብር ይኖረናል። ሰፋ ያለ ማብራሪያ በመስጠት አብሮን የቆዩትን መምህር ደሴ ቀለብን ከልብ እናመሰግናለን። መልካም ጊዜ እስከ ቀሪው መርሃ ግብራችን ድረስ።
በህያት ባዝ ቤተሰብ ትንሣኤ ግዕዝ ብሔረ ዓለም